ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀምረ ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ መሰናዶዎች መካከል
ዛሬ ኢትዮጵያ ውስጥ የምታየው ችግር እኮ ኬትም አልመጣም። ኮመን የሆነ ይሄ ተፈጥሯዊ እውቀት የሚትዩ አለ አይደለ? ማህበረሰብ ውስጥ ኮመን ሴንስ አሁን የለም። ኮመን ሴንስ ለዚህ ነው በጋራ መቆም ያቃተን። ለዚህ ነው የጋራ የምንላቸው ቫሊዎች ይጠፉ። ዛሬ ኢትዮጵያ ውስጥ የምታየው ችግር እኮ ኬትም አልመጣም።
የሰማችኋቸው ዶክተር በድሉ አቅጅራን ነው። ኢትዮጵያ ውስጥ የግብረ ገብ ትምህርትን ዳግም ለመስጠት ታቅደዋል። የዚህን እርምጃ አርባና በተመለከተ ከምሁራን ጋር አጠር ያለ ቆይታ ይኖረናል። ቆየት ብሎ ሲሰማ ሙሉ ሀሳባቸውን እናዳምጣለን።
አንድ ሰው ለምን የዲፕሬሽን ህመም አጋጠመው ስንል በትክክል ግልጽ ሆኖ ለመመለስ አስቸጋሪ ነው የሚሆነው። የብዙ ነገሮች ድምር ውጤት ነው የሚሆነው።
የስነ አእምሮ ሐኪም የሆኑትን ዶክተር ዮናስ ላቀውን አሁን ደግሞ የሰማናቸው ከትናንት የቀጠለ ወጣቶችን ጨምሮ በርከት ያሉ የዓለማችን ሰዎችን እያጠቃ ስላለው ጥልቅ ድብርት ወይም ዲፕሬሽን በሽታ ቆየት ብለው ያጫውቱናል። እኚህና ሌሎች ርዕሰ ጉዳዮች የተካተቱበትን መሰናዶ ሀብታሙ ስዩም ይመራለው። ንጉሥ ታምሬ ደግሞ የድምፅና ምስል ምህንድስናውን ይከውናል። ከሁሉ በፊት አጫጭር የዓለም ዜናዎች ይሰማሉ። ኤደን ገረመው።
አመሰግናለሁ ሀብታሙ። ትላንት ሰኞ ማምሻውን የሱዳን አውራ ጎዳናዎች ግልጽ በሆነ መፈንቅለ መንግስት ወደ ስልጣን የመጣውን ወታደራዊ ኃይል በሚቃወሙ ሰላማዊ ሰልፈኞች ተሞልቶ አምሽተዋል። የጸጥታ ኃይሎችም ቀን ላይ በሰላማዊ ሰልፈኞቹ ላይ የተኩስ እርምታ የጀመሩ መሆኑንና የሶስት ሰዎች ህይወት ማለፉንም የሱዳን ሐኪሞች ኮሚቴ አስታውቋል። ኮሚቴው ቢያንስ 80 ሰዎችም ተጎድተዋል ብሏል። የሱዳኑ የጦር ጀነራል አብዱልፈታህ አልቡርሃን ሀገር አቀፍ አስቸኳይ ጊዜ አዋጅ አወጁ ሲሆን ሀገሪቱን ላለፉት 2 ዓመታት በጥምረት ሲያስተዳድሩ ድሬ ቆዮን ወታደራዊና የሲቪል ጥምረት ምክር ቤትም መበተኑን አስታውቋል። ጄኔራሉ ምክር ቤቱና መንግስትን ለመበተን የተገደዱት የነበረው የፖለቲካ እሰጥ አገባ የሀገሪቱን ደህንነት አደጋ ላይ ስለጣለው ነው ብለዋል። አዲስና አመክንዮአዊ አስተሳሰብ ያለው መንግስትም ይሾማል ብለዋል። በሱዳን የተባበሩት መንግስታት ድርጅት ልዩ ተወካይ የሆኑት ቮልከር ፕሬተስ ወታደሩ ካርቱምን እንደተቆጣጠረ መግቢያ መውጫዎችና ድልድዮችን እንዲሁም አየር መንገዱን መስጋቱንና የቴሌቪዥን ጣቢያ ሆነም መቆጣጠሩን ተናግረዋል። በተጨማሪም ከኒውዮርክ ታይምስ ጋር ባደረጉት ቆይታ በጎዳናዎች ላይ ጎማዎች ሲቃጠሉ ማምሽታቸውና ሌሊቱንም አልፎ አልፎ ተኩስ እንደነበረ ገልጸው ሁኔታው እጅግ አስጊ ነው ብለዋል። የዩጋንዳ ፖሊስ ከካምፓላ ወደ ምዕራብ ዩጋንዳ ሲጓዝ የፈነዳውን አውቶብስ ጉዳይ እያጣራ ነው አለ። ፍንዳታው የአንድ ሰው ህይወትን የነጠቀ ሲሆን በ48 ሰዓታት ልዩነት ውስጥም የተከሰተው ሁለተኛው የፍንዳታ አደጋ ነው። የፍንዳታው ምክንያት እስካሁን ድረስ ባይታወቅም ፖሊስ ለማጣራት የቦምብ ባለሙያዎችን እየተጠቀመ መሆኑን ማስታውቋል። በአደጋው መጀመሪያ ላይም ፖሊስ የሁለት ሰዎች ህይወት ማለፉን ቢያስታውቅም አሁን ላይ ግን አሻሽሎ አንድ ሰው ብቻ አልፏል ሲል ተናግሯል። እስካሁን ድረስም የአካል ጉዳት ስለደረሰባቸው ሰዎች የወጣ መረጃ ባይኖርም ቀይ መስቀል ግን ቢያንስ የአንድ ሰው እግር መሰበሩን አስታውቋል። በዩጋንዳ ባለፈው ቅዳሜ ዕለትም በአንድ ምግብ ቤት ላይ የቦምብ ጥቃት አደጋ የደረሰ ሲሆን ለዚህ ጥቃትም እስላማዊ መንግስት ወይም አይኤስ ኃላፊነቱን ወስዷል። ግብጽ እንደ አውሮፓውያን አቆጣጠር ከ2017 ዓ.ም ጀምሮ በአብያተ ክርስቲያናት ላይ በተከታታይ ሲደርስ የነበረውን በቦምብ የማጥፋት አደጋ ጉዳት ተከትሎ ጥላው የነበረውን የአስቸኳይ ጊዜ አዋጅ እንደምታቆም አብዱልፈታህ አልሲሲ ሰኞ ዕለት አስታወቁ። ፕሬዚዳንት አልሲሲ በፌስቡክ ገጻቸው ላይ ባሰፈሩት መልእክት ግብጽ በአካባቢው ጸጥታና በጥብጥ መካከል ያለች ሰላማዊ ስፍራ ወይም ኦሲስ ሆናለች ያሉ ሲሆን ስለዚህም ለአመታት ውስጥ ለመጀመሪያ ጊዜ በመላው ሀገሪቱ የተጣለውን የአስቸኳይ ጊዜ አዋጅ ለማንሳት ተወስኗል ሲሉም ተናግረዋል። የአስቸኳይ ጊዜ አዋጁ በስልጣን ላይ ያሉት አካላት የመንግስት ጠላቶች ናቸው የሚሏቸውን ጠራርጎ የማሰር ስልጣንንም ይፈቅድ ነበረ ሲልም ሮይተርስ ዘግቧል። አምነስቲ ኢንተርናሽናል በሆንግ ኮንግ የሚገኙ 2 ቢሮዎችን ለመዝጋት መወሰኑን አስታወቀ። የከተማው ብሔራዊ የደህንነት ህጉ ስጋት ውስጥ ስለጣለው ይህን መወሰኑንም አስታውቋል። ተቋሙ በሆንግ ኮንግ ከ40 ዓመት በላይ የሰራ ሲሆን በከተማዋ ባሉ ሰብአዊ መብት አያያዝ ዙሪያም ግንዛቤ ለማስጨበጥ ሲሰራም ቆይቷል። ቡድኑ የወረዳ ቢሮውን በጥቅምት ወር ማብቂያ፣ ክልላዊ ቢሮውን ደግሞ በአውሮፓውያኑ አመት ሲያበቃ ማለትም በ2 ወራት ጊዜ ውስጥ እንደሚያደርገው አስታውቋል። ይህ ውሳኔም ሆንግ ኮንግ እጅግ በጣም ፈጣን በሆነ ፖለቲካዊ ለውጥ ውስጥ እያለፈች ባለችበት ሰዓት የመጣ ነው። አድማጮች፣ ለማክሰኞ ምሽት ያስኩላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ቪኦኤ መሰናዶዎች ጋር ታምሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
ኤደን እናመሰግናለን በማዳመጥ ላይ እንዲሁም በማየት ላይ የምትገኙት ጋቢና ቪኦኤ ነው። ወጣቶች ላይ የሚያተኩር የአሜሪካ ድምፅ ልዩ መርሃ ግብር ነው። አብራችሁን ስለሆናችሁ በእጅጉ እናመሰግናለን። አሁን ወደ ቀደመው መሰናዶ እንሻገር። የኢትዮጵያ ትምህርት ሚኒስቴር በ2014 ዓ ም የትምህርት ዘመን ይፋ ባደረገው አዲሱ የትምህርት ፍኖተ ካርታ በኢትዮጵያ ባለፉት ዘመናት ይሰጥ የነበረውን የግብረ ገብ ትምህርት እንደ አዲስ እንደሚጀምር አስታውቋል። ለመሆኑ የግብረ ገብ ትምህርት ምን ማለት ነው? በአዲሱ ትምህርት ስርዓት ውስጥ መካተቱስ ምን እርባን አለው? በሚሉ ሀሳቦች ዙሪያ ስመኝሽ የቆየ የአዲስ አበባ ዩኒቨርሲቲ ምሁራኖችን አነጋግራ ተከታዩን አሰናድታለች።
ከሁለት አስርት ዓመታት በላይ ኢትዮጵያ ስትከተለው የነበረውን የትምህርት ስርዓት በአዲስ የተካው ፍኖተ ካርታ ቅድመ አንደኛ ደረጃ፣ አንደኛ ደረጃ፣ መካከለኛ ደረጃ እና ሁለተኛ ደረጃ በሚል እርከን በከፋፈላቸው ሁሉም የትምህርት መስኮች የግብረ ገብ ትምህርት ለመጀመር ተዘጋጅቷል። ለመሆኑ ይህ የግብረ ገብ ትምህርት ምን ማለት ነው? ምን አይነት አስተምሮቶችንስ ያካትታል? በአዲስ አበባ ዩኒቨርሲቲ የፍልስፍና ትምህርት ክፍል የሚያስተምሩት ፕሮፌሰር በቀለ ጉተማ ያብራራሉ።
በርካታ ነገሮች አሉ። ከሞራል ፍልስፍና፣ ኤቲክስ የሚወሰዱ ለሁሉም አማካይ የሆኑ እንደ ቨርቹ ኤቲክስ የሚባል አለ። ጥሩነት በራሱ ጥሩ ነው የሚል የግብረ ገብ አስተሳሰብ ወይም የሞራል አስተሳሰብ ስላለ በሱ ላይ ቢመሰረት፣ ከዛ ሰብአዊነትን እና የመሳሰሉትን መብቶችን የሚያካትቱ ነገሮች አድርጎ ቢያስተምሩ ተገቢ ነው ለሁሉም።
የግብረ ገብ ትምህርት ለኢትዮጵያ አዲስ አይደለም። ለመጀመሪያ ጊዜ በአንደኛ ደረጃ ትምህርት ቤቶች ውስጥ እንዲሰጥ የተደረገው በአጼ ኃይለ ሥላሴ ዘመነ መንግስት ሲሆን በስነ ምግባር የታነጸ ትውልድ የመፍጠር ዓላማ ነበረው። ሆኖም ትምህርቱ ከኦርቶዶክስ ክርስቲያን ስርዓተ ትምህርት ጋር የተቆራኘ መሆኑ ሁሉን አቀፍ እንዳይሆን እንዳደረገው በወቅቱ የአንደኛ ደረጃ ተማሪ የነበሩት ፕሮፌሰር በቀለ ጉተማ ያስታውሳሉ።
እኛ ስንማር ለምሳሌ የኦርቶዶክስ ክርስትና አይነት ከዛ ላይ የተወሰዱ ነገሮች ነው እኛ በኤሌመንተሪ የተማርነው። በአብዛኛው ከቅዱስ መጽሐፍና ከመሳሰሉ የተገኙ ነገሮች ነው። እሱ ጥቅም አለው። ተማሪዎችን በዛ መንገድ ልጆችን፣ ወጣቶችን ቆጥቶ ማሳደጉ ጥቅም አለው። ፈሪሃ እግዚአብሔር የሚባለውን በማስረጽ በእርግጥ ግን የሌሎቹን የማያቅፍ አይነት ስለሆነ ሞር አሁን ሴኩላር የሆነ አይነት አካሄድ የሌሎቹን እሴቶች የማያኮስት አይነት አድርገን ብንሄድበት ነው ትሉ የሚመስል።
ቀጥሎ የመጣው የደርግ ስርዓት የግብረ ገብ ትምህርትን ከሃይማኖት መነጠል ቢችልም በምትኩ መንግስት በወቅቱ ይከተለው የነበረው ርዕዮተ ዓለም ማስተማሪያ በማድረጉ የግብረ ገብ ትምህርት ዓላማ መስመሩን ሳተ ይላሉ ፕሮፌሰር በቀለ። ኢህአዴግ ወደ ስልጣን ከመጣ በኋላም የስነ ዜጋ ትምህርት ተብሎ ይሰጥ የነበረ ቢሆንም ይህም የፖለቲካ አመለካከትን ለማስረጽ የዋለ እንጂ ስነ ምግባርን ያስተማረ እንዳልሆነም ይከራከራሉ። ለመሆኑ የግብረ ገብ ትምህርት ለተማሪዎች መስጠት የሚያስፈልግበት ዓላማው ምንድን ነው? አዲሱን የትምህርት ፍኖተ ካርታ ይዘት በቅርበት የተከታተሉትና በአዲስ አበባ ዩኒቨርሲቲ የስነ ልሳን ትምህርት ክፍል መምህርና አጥኚ የሆኑት ዶክተር በድሉ ዋቅጅራ ምላሽ አላቸው።
የስነ ምግባር እሴቶች የምንላቸው በስርዓተ ትምህርት ውስጥ መካተት ያለባቸው እነኚህ ማህበራዊ እሴቶች ወይም በእንግሊዝኛው ኢቲካል ቫሊዩስ የሚባሉት ትክክለኛ መሰረታዊ እሳቤዎች ላይ፣ ምክንያታዊነት ላይ እንዲመሰረቱ ለማድረግ ነው እና ይሄ ከሰብአዊነት ጋር የተያያዙ ትክክለኛ ለምሳሌ ፍቅርን፣ መተሳሰብን፣ ፍትህን፣ አለማዳለትን፣ እኩልነትን እነኚህ የሚሉት ማህበረሰብ የሚመሰረትባቸው እሴቶች ምክንያታቸው ሊጣመም ሊዛባ ይችላል። እንደዛ እንዳይሆኑ ለማድረግ ነው የሚያስፈልገው።
አቶ በድሉ አክለው በእነዚህ ሰብአዊ የሆኑ መሰረቶች ላይ የተመረኮዘ የግብረ ገብ ትምህርት ከፖለቲካ አስተሳሰብ የጸዱና በማንኛውም ማህበረሰብ ውስጥ የሚገኙ እሴቶችን ለማስተማር እንዲሁም ከስር መሰረቱ በመልካም ስነ ምግባር የተገነባ ትውልድን ለመፍጠር ያስችላል ሲሉ በምሳሌ ያስረዳሉ።
ለምሳሌ አሁን በጣም ኢትዮጵያ ውስጥ በኛ እድሜ በጣም ተለውጦ ያለው ሙስና፣ ጉቦኝነት አሁን ትክክለኛው የሂውማን እሴት የስነ ምግባር እሴት ሲጎድል ምን ይሆናል? መሰረታዊ ታይና እሱ እንዲያገኝቶ የለ ብለሽ የምታዩን ነገር መነሻ ታደርጊዋለሽ። ሶ ኢትስ ኮመን ትያለሽ፣ ማንም ይበላውን እሱ እየተጠቀመ እኔም ትያለሽ። ይሄ ማለት ከስር ያሉት ማህበረሰቡ የተገነባባቸው ስነ ምግባራዊ እሴቶች መሰረት የሆነው ሪዝኒንግ ወይም ምክንያታዊነት ላልቷል፣ በቃ ከዛ ተለያይቷል ማለት ነው።
ይህ ወጣቶችን በስነ ምግባር የማነጹ ተግባር በትምህርት ስርዓት ውስጥ መካተቱ አንድ እርምጃ መሆኑን የሚስማሙት ምሁራን የትውልድ ስነ ምግባር ክፍተት የሚሞላው ግን በትምህርት ቤት በሳምንት አንድ ወይም ሁለት ጊዜ በሚሰጥ ትምህርት እንዳልሆነ ያሰምሩበታል። ፕሮፌሰር በቀለ እንደሚሉት ከመምህራን ጀምሮ ስልጣን ላይ እስካሉ አመራሮች ድረስ ተግባራዊ ኃላፊነትም አለባቸው።
አሁን ትምህርት ብቻ ሳይሆን ደግሞ ተግባር ወሳኝ ነው። አንዱ መተኮር ያለበት ለምን እሴቶቻችን ተሸረሸሩ ለሚለው አለማወቅ ማስተማር ብቻ ይህን ነገር ሊለውጠው አይችልም። ከትምህርቱ ጎን መምህራን ይሁኑ አስተዳዳሪዎች ይሁኑ ፖለቲከኞች ይሁኑ ሌሎቹ አርአያ መሆን ካልቻሉ ሌቦች በሚከብሩበት ህብረተሰብ ውስጥ ልጆችን እንደዚህ ደግ ሁኑ ምናምን ብሎ ማስተማር በጣም ከባድ ስለሚሆን ተግባርና ትምህርት እንዴት አብሮ ይሄዳል? ምን አይነት ምሳሌና ምን አይነት አርአያነት ነው መምህራንን የትምህርት አመራርን የፖለቲካ አመራርን ሌላ ሌላውም የሚያስቀምጠው የሚለውም አብሮ መታየት አለበት።
አቶ በድሉም በዚህ ይስማማሉ። በወላጅና አካባቢ እንዲሁም በተለያዩ ተቋማት የተደገፈ የግብረ ገብ ትምህርት በተለይ እንደ ኢትዮጵያ በብዙ ውጥረት ውስጥ ባለ ሀገር ውስጥ የሚኖሩ ወጣቶች ተስማምተውና ተከባብረው እንደ ሀገር ለመቆም የሚያስችላቸውን የጋራ ማህበራዊ እሴቶችን ለመፍጠር ቁልፍ መሰረት መሆኑን ያሰምሩበታል።
ዛሬ ኢትዮጵያ ውስጥ የምታየው ችግር እኮ ከየትም አልመጣም። ኮመን ሴንስ የለም። ኮመን የሆነ ይሄ ተፈጥሯዊ እውቀት የሚትዩ አለ አይደለ? ማህበረሰብ ውስጥ ኮመን ሴንስ አሁን የለም። ኮመን ሴንስ ለዚህ ነው በጋራ መቆም ያቃተን። ለዚህ ነው የጋራ የምንላቸው ቫሊዎች የጠፉት። ለዚህ ነው እኔ ካልተጠቀምኩ ኢትዮጵያ ገደል ትግባ የሚል እኮ አለ። አየሽ፣ ኮመን የሆነ ነገር ይሄ ሁሉ የመጣው ተደምሮ ከዛ ነው የመጣው። ከታች ጀምሮ አልተገነባም። ኮመን የሆነውን የሰብአዊነትን እንደ ሀገር የገነባ ነው ነገር የለምና እድገት ለማምጣትና ማህበረሰቡን ለማጥናት የሀገርን ልዕልና ከፍ ለማድረግ በጣም መሰረታዊ የሆኑ ይዘቶችን ይዞ በተጠና መልኩ በይድረስ ይድረስ አይደለም እና በዘመቻ ሳይሆን በተጠና መልኩ ሊሰጥ ይገባል ይሄ ትምህርት።
በያዝነው የ2014 ትምህርት ዘመን ተግባራዊ እየተደረገ የሚገኘው አዲሱ የትምህርት ስርዓት ግብረ ገብነት በተጨማሪ አገር በቀል እውቀት፣ ሙያና የቀለም ትምህርት፣ ቴክኖሎጂ፣ ምርትና ተግባር፣ ጥናትና ምርምርም እንደሚያበረታታ ፍኖተ ካርታው ያትታል። ለሚቀጥሉት 5 ዓመታትም ተግባር ላይ ይውላል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ስመኝሽን ለቀደመው ዘገባ እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮም የሚቀርብ ልዩ የወጣቶች መርሃ ግብር ነው። አብራችሁን ስለሆናችሁ በእጅጉ እናመሰግናለን። በትናንትናው ዕለት የዲፕሬሽን ወይም ድባቴ የአእምሮ በሽታ ተጠቂ የነበረች ህይወት አፈወርቅ የተባለች ወጣት እንዲሁም የስነ አእምሮ ሐኪሙ ዶክተር ዮናስ ላቀው አብረውን አምሽተው ነበረ። ስለ በሽታው መንስኤና መፍትሄ የሚነግረን የውይይቱ ቀጣይ ክፍል በመቀጠል ይቀርባል።
ምክንያቶቹ ምንድን ናቸው? በእርግጥ ጸጸትን ጠቅሰዋል፣ ግን መነሻ ምክንያቶቹ ምንድን ናቸው? ይታወቃሉ።
አዎ፣ ግን ብዙ ናቸው እና አንድ ሰው ለምን የዲፕሬሽን ህመም አጋጠመው ስንል በትክክል ግልጽ ሆኖ ለመመለስ አስቸጋሪ ነው የሚሆነው። የብዙ ነገሮች ድምር ውጤት ነው የሚሆነው። የመጀመሪያው ሰዎች በተፈጥሮ አንዳንድ ሰዎች ተጋላጭነት አላቸው። የድብርት ህመም ወይም ሌሎች የአእምሮ ህመም ተጋላጭነት ሊኖራቸው ይችላል። ለምሳሌ በቤተሰብ ውስጥ ይሄ ህመም ካለ ልጆች ላይ ህመሙ አይደለም በቀጥታ የሚተላልፈው፣ ግን ተጋላጭነቱ ይኖራቸዋል ማለት ነው። ከዛ ባሻገር አንዳንድ አካላዊ ህመሞች ለአካል ህመም ተብሎ የሚሰጡ መድኃኒቶች፣ የተለያዩ ሱስ አምጪ ነገሮች፣ ለምሳሌ የሚያነቃቁ ሱስ አምጪ ነገሮች ልክ ሲቆሙ የድብርት አይነት ስሜት ያመጣሉ ማለት ነው። አንዳንዶቹ ደግሞ አእምሮንም እንዲደበት የሚያደርጉ ሱስ አምጪ ነገሮች አሉ። እነሱ ሲወሰዱ ሊያመጡ ይችላሉ። ይሄ እንግዲህ በስነ ህይወታዊ ወይም ባዮሎጂካል የምንለው መንስኤዎች ናቸው። እዚህ ላይ ደግሞ ሌሎች ነገሮች አሉ። በልጅነት ጊዜ ላይ ጥሩ ያልሆነ አስተዳደግ፣ ቤት ውስጥ የተለያየ መልኩ ጥቃት፣ እንግዲህ የስሜት ጥቃት ኢሞሽናል አቢዩዝ የምንለውን ጨምሮ እንደሱ አይነት ነገሮች ሲኖሩ፣ ከዛ ከፍ እያሉ ሲሄዱ ደግሞ ሰዎች አሁን ባላቸው የፍቅር ግንኙነት ጋር መለያየት፣ የወላጅ መሞት፣ በተለይ በጣም በልጅ በለጋነት እድሜ ላይ የወላጅ መለያየት ሰዎች ተጋላጭ እንደሆኑ ሊያደርጋቸው ይችላል። ከዛ በኋላ ከፍ ሲሉ እንግዲህ ፍቅር ግንኙነት አለመግባባት፣ ስራ ላይ ስኬታማ አለመሆን፣ ከዛ ብቸኝነት፣ ማህበራዊ ድጋፍ አለመኖር ወዘተ። አንድ ሰው ላይ እንግዲህ የትኛው ነው ያመጣበት የሚለውን እንግዲህ ለይቶ እንደየግለሰቡ ይሄ እንግዲህ ፎርሙሌሽን እንለዋለን በአእምሮ ሕክምና አንድ ሰው ለምን ታመመ የሚለውን ለመመለስ የምናደርገው ጥረት ነው ፎርሙሌሽን የምንለው። እና ይለያያል ከሰው ሰው። እነዚህ ሁሉ ሲደራረቡ ሰዎች ወደ ዲፕሬሽን ህመም እንዲገቡ ሊያደርጋቸው ይችላል። ለምሳሌ የጾታ ምጣኔውን ስንመለከት ሴቶች ላይ 2 እጥፍ የሚከሰት እድሉ ከፍ ይላል። ለዚህ የተለያዩ መንስኤዎች ይኖራሉ። ለምሳሌ የወራዊ ዑደት የራሱ የሆነ የሆርሞን ለውጦች ያስከትላል። ሴቶች በእርግዝና ወቅትና ልጅ ከወለዱ በኋላ እሱም የራሱ የሆነ የሰውነት ውስጥ ሆርሞን መጠን ከፍና ዝቅ ማለት ያስከትላል። ብዙ ሴቶች ለምሳሌ ልክ ልጅ እንደወለዱ የመጀመሪያ ሳምንት ላይ መደብር፣ መነጫነጭ ወዘተ አይነት ምልክቶች ይኖራቸዋል። ጥሩነቱ እንግዲህ ይሄ ወደ ዲፕሬሽን ሳያምር አብዛኛው ሴቶች ላይ ወደ ኖርማል የመመለስ ነገር አለው። ግን ተጋላጭ የሆኑ ሴቶች ላይ ይሄ ሲደመር ሊያስቸግር ይችላል። ከዛ በኋላ ደግሞ የወር አበባ እድሜያቸው ወደ 50-40ዎቹ መጨረሻ ሲደርሱ የወር አበባ ሲቆም እሱም የራሱ የሆነ የሆርሞን ለውጥ ያስከትላል። ሴቶች ላይ ከፍ ብሎ የሚታይበት ሌላኛው ምክንያት እንግዲህ ማህበራዊ ኃላፊነቶች ናቸው። ልጅ ቢታመም ወይም ደግሞ በእድሜ የገፉ ወላጆች ቢታመሙና የቤት ውስጥ ቢውሉ እንክብካቤው ምስጋና የሌለው ስራ ነው። ግን በጣም ከባድ የሆነ ማህበራዊ ኃላፊነት ነው ሴቶች ተሸክመው የሚሉት። ስለዚህም የራሱ የሆነ አስተዋጽኦ ይኖረዋል ማለት ነው።
ወደ ሕክምናው እንምጣ። መቼ ነው አንድ ሰው ምን አይነት ምልክቶች ላይ ሲደርስ ነው ወደ ሐኪም ቤት ወይም ደግሞ እርዳታ ወደ መሻት መሄድ ያለበት? እንዴት ይታከማል?
ይሄ የመከፋት ስሜት እንግዲህ ከሁለት ሳምንት በላይ በተከታታይ ከተከሰተ ወደ ሕክምና ሰዎች መሄድ አለባቸው። ሌላኛው ደግሞ አንዳንድ ሰዎች ላይ ምናልባት በተከታታይም ላይሆን ይችላል፣ ግን ማህበራዊ ሕይወታቸው ላይ እና ስራቸው ላይ ተማሪ ከሆኑ ትምህርት ላይ ሰራተኛም ከሆኑ ደግሞ ስራቸው ላይ ተጽዕኖ ማምጣት ከጀመረ ያኔ ሄደው ቢያማክሩ ባለሙያ ጥሩ ነው።
እንዴት ነው የሚታከመው? ምን አይነት መንገዶች ናቸው ያሉት?
ጠቅለል ተደርጎ እንግዲህ 2 አይነት ህክምና ነው ያለው። የመጀመሪያ የመድኃኒት ህክምና ነው። ሁለተኛው የንግግር የስነ ልቦና ህክምና ነው። ስለዚህ ሁለቱን እንዴት ነው የምንለየው የሚለው ህመሙ ምን ያህል ከባድ ክብደቱ ይወስነዋል። ከበድ ያለ ከሆነ ህክምናው የመድኃኒት ህክምና ነው የሚለው። በጣም ከባድ ያልሆነ የዲፕሬሽን ህመም ከሆነ ግን በመድኃኒትም ሊታከም ይችላል፣ በስነ ልቦና በንግግር ህክምና ሊታከም ይችላል። ቀለል ያለ ከሆነ መድኃኒት አያስፈልገውም፣ የስነ ልቦና ህክምና ብቻ ሰዎች ወስደው ሊድኑ ይችላሉ ማለት ነው። ስለዚህ እንደየ ክብደቱ ይወሰናል።
ዲፕሬሽን ከእንቅልፍ ጋር የሚያያይዘው ነገር አለ?
አዎ፣ ዲፕሬሽን ሰዎችን እንቅልፍ በብዛት የሚታየው እንቅልፋቸው ይቀንሳል፣ መተኛት አይችሉም ሰዎች። አልፎ አልፎ ደግሞ ለየት ያሉ የዲፕሬሽን አይነቶች አሉ፣ በጣም እንቅልፍ የሚያበዙ ማለት ነው፣ እንቅልፍ የሚበዛባቸው። በብዛት ግን እንቅልፍ መቀነስ፣ ቶሎ አይወስዳቸውም፣ ሌሊት ይባንናሉ፣ ጠዋት በጣም ማልደው ነው የሚነሱ። ሲነሱ እንግዲህ እየከፋቸው ነው ገና ሲነሱ፣ እና እንቅልፍን በጣም በጣም ያዛባል።
በኢትዮጵያ አሁን ላይ ዲፕሬሽን አለብኝ ብሎ የሚመጣው ሰው ምን ያህል ነው?
ዲፕሬሽን በጣም ብዙ ሰዎች መጥተው ይታከማሉ። እና ዲፕሬሽን እንግዲህ የአእምሮ ሕክምና ውስጥ ከፍተኛ ስርጭት ካላቸው ህመሞች አንዱ ነው። ከስድስት ሰዎች አንድ ሰው ላይ እንደዚህ መከሰት በአንድ ወቅት በህይወቱ ውስጥ የመከሰት እድል አለው። ዲፕሬሽን እንግዲህ ለመግለጽ በቃላት አንዳንድ ጊዜ የሚከብድ ስነ ልቦናዊ ስቃይ ነው። ማለት የተሸከመው ሰውዬ ወይም ደግሞ ዲፕሬስ የሆነው ሰውዬ የሚሰማውን ስሜት እንደው ልንገምት እንችላለን፣ ግን በጣም ከባድ የሆነ ስነ ልቦናዊ ስቃይ ነው። ልክ አካላዊ ስቃይ ሲሆን እግርሽ ቢሰበር ወይ እንደዚህ የሚሰማሽ አካላዊ ስቃይ አለ። ልክ እንደሱ አይነት በቃ እንቅልፍ የሚነሳ ስነ ልቦናዊ ስቃይ ነው እና እንደዚህ አይነት ህመም ያላቸው ሰዎች እንደው የአእምሮ መሆኑን ካወቁ ወደ ህክምና ከመሄድ ወደኋላ አይሉ። ግን ችግሩ ያው የግንዛቤ አለመኖር ነው። ያም ሆኖ ግን ዲፕሬሽን በንጽጽር እንግዲህ በጣም ብዙ ሰዎች ይታከማሉ። ከዛ ደግሞ በጣም ውጤታማ ነው ህክምናው። ስለዚህ ደህና ሆኖ ወደ ስራቸው ይመለሳሉ።
እሺ ዶክተር፣ ጥያቄዎችን ጨርሻለሁ። አመሰግናለሁ። መጨመር የሚፈልጉት ነገር ካለ?
መጨመር የምፈልገው እንግዲህ የራስን ማጥፋት በሀገራችን እስከ 8000 ሰው በአመት ራሱን ያጠፋል እና በአብዛኛው ከ95% በላይ ከአእምሮ ህመም ጋር የተያያዙ ናቸው። በተለይ ደግሞ ዲፕሬሽን ህመም ጋር ይያያዛል እና ይሄ በጣም ያስደነግጥ ቁጥር ነው። ሁላችንም እንደ ሀገርም ከእንቅልፋችን ተነስተን ይህን ነገር ማድረግ አለብን እና የአእምሮ ጤና ግንዛቤ ቢኖር ግን እነዚህ ሰዎች ማዳን ይችላል በያስባለው። ሌላ መጨረሻ ላይ ግን መጨመር እንፈልገው ፈገግተኛ ዲፕሬሽን ደሞ ይባላል። ፈገግተኛ ዲፕሬሽን ማለት ከሰዎች ጋር ይስቃሉ፣ ይጫወታሉ ምናምን፣ ውስጣቸው ግን ሀዘን ያለ ሰዎች አሉ። ውስጣቸው ግን የተከፉ ሰዎች አሉ። እና አንዳንድ ጊዜ አሁን ድንገት የሆነ ሰው አብረሹ እየሳቀ እየተጫወተ ራሱን አጠፋ አስጥባይ እንዴት ልትይቻለሽ? ግን ሰዎች ስለሳቁ ደስተኛ ናቸው ማለት አይደለም። በፈገግታም ይሸፈናል መከፋት፣ በልብስ ይሸፈናል፣ በፈገግታም ይሸፈናል። እና ቆሶ ካለ ጠጋ ብሎ ማዳመጥ እንደወዳጅ፣ ከዛ በይበልጥ ደግሞ የባለሙያ ሕክምና የባለሙያ እገዛ እንዲያደርጉ ማመቻቸት ጥሩ ይመስለኛል።
በጣም አመሰግናለሁ ዶክተር ዮናስ ላቀው ከኛ ጋር ስለነበሩት ቆይታ፣ እግዚአብሔር ይስጥልኝ።
ኤደንና እንግዳዋን ዶክተር ዮናስን በእጅጉ አመሰግናለሁ። እናንተም አድማጮቻችን፣ ተመልካቾቻችን ከጥልቅ ድብርት ጋር በተያያዘ የገጠማችሁን ብታጋሩን በጣም ደስ ይለናል። ከዚህ ስርጭት ቅጂ ጋራ አስተያየታችሁን ከስር ብትተውልን የቀጣይ ዘገባዎቻችን ግብዓት እናደርጋችኋለን። አሁን አጭር የሙዚቃ እረፍት እንውሰድ። እሱ ባለው ይታየው ያቻትና ይለናል። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮ የሚቀርብ ወጣቶችን የሚመለከት ልዩ መርሃ ግብር ነው። አብራችሁን ስለሆናችሁ በእጅጉ እናመሰግናለን። የጀመርነው ሙዚቃ ወደኋላ እንመለስበታለን። አሁን ግን ሳምንታዊውን የቴክኖሎጂ አፍታ መሰናዷችንን አዳምጠን እንመለስ። በቲና ትራን የተዘጋጀውን በርቀት ስለሚሾፈሩ መኪኖች የሚነግረንን ዘገባ እንደሚከተለው እናሰማችሁ። አሁን የመጓጓዣ አገልግሎት ፈልገው ትዛዙንም በስልኩ መጨረሰው የተለመደ ጉዳይ ሆኗል። ያልተለመደ የሚሆነው ያዘዙት መኪና ወይንም ታክሲ ካለሹፌር ራሱን እያሽከረከረ ደጅዎ ድረስ ከመጣ ብቻ ነው። ያ በዩናይትድ ስቴትስ ኔቫዳ ግዛት ውስጥ እየሆነ ነው። የትኩረት ማዕከል ሆኗል። ሁሉም ሰው ሊያዩ ይፈልጋል። ሊቀርቡት ይሻሉ፣ ሊነኩት ሊዳስሱትም ይመኛል ነው ያለው ናንዳ ኩማር። ናንዳ ኩማር ሄሎ የተባለው የመጓጓዣ አገልግሎት ሰጪ ድርጅት መስራች ነው። ድርጅቱ በከፊል ራሳቸውን በራሳቸው በሚያሽከረክሩ መኪኖች ደንበኞችን ያጓጉዛል። መኪኖቹ በሙሉ ከ50 ማይል አነስ ባለ ርቀት በሚገኘው የኔቫዳ ከተማ ውስጥ የድርጅቱ ዋና መስሪያ ቤት በተቀመጡ ሾፌሮች በርቀት የሚሾፈሩ ናቸው። ኤሌክትሪክ መኪኖችን ከወሰድን በኋላ ኮምፒውተር፣ የመቆጣጠሪያ ቴክኖሎጂና የሹፍርና ስርዓት እናክልባቸዋለን። ይህም መኪኖቹን በርቀት ለመንዳት ያስችለናል ያለው ኩማር። የመኪኖቹ እጅግ ጠቃሚው አካል ካሜራው ነው። ሄሎ እንደሚለው ካሜራው ለርቀት ሾፌሮች 360 ዲግሪ የእይታ ዕድል ይሰጣቸዋል። አገልግሎቱ በአብዛኛው በቲ ሞባይል የ5G የኢንተርኔት ትስስር ላይ የተመሰረተ ነው። ጆን ሶው የቲ ሞባይል ስራ አስፈጻሚ ምክትል ፕሬዚደንት ናቸው። ለእኔ የ5G ኃይል ለማሳየት አገልግሎቱን እንደ ግሩም ስፍራ እቆጥረዋለሁ ያሉት መኪናው የተጠራበት ቦታ ላይ እንደደረሰ ደንበኛው ወደ መኪናው ይገባና የሹፍርና ኃላፊነቱን ይረከባል። ራሳቸውን በራሳቸው የሚያሽከረክሩ መኪኖች እስኪበራከቱ ወደዚያው የሚያዳርስ አነስተኛ እርምጃ ነው። ለአሁኑ በሰው ጉልበትና ራሱን በራሱ የሚያሽከረክር ቴክኖሎጂ መካከል ባለው ሂደት የደንበኞቹን እምነት ለማግኘት የተደረገ ጥረት እንደሆነ ናንዳ ኩማር ይናገራል። ዛሬ ባለውና ሁሉም መኪኖች ሾፌር አልባና ራሳቸውን ይዘውራሉ ተብሎ ወደሚጠበቀው መጪው ዘመን እያመራ ባለው የትራንስፖርት ሂደት ውስጥ ትልቅ የማህበረሰብ መተማመን ክፍተት አለ። የምንፈልገው መተማመን የሆነ ቦታ ላይ መጀመር አለበት ነው ያለው። የአገልግሎት የመኪና ማቆሚያ ችግርንም ያቃልላል ተብሏል። አንድ ሰው መኪናውን ተጠቅሞ ሲጨርስ በሩን ዘግቶ ብቻ መተው ይጠበቅበታል። ድርጅቱ ከቆመበት ስፍራ በርቀት እያሽከረከረ ወደ ተዘጋጀለት ስፍራ ይወስዳል። ጋቢና ቪኦኤ ከአሜሪካ ድምፅ ራዲዮ በመከታተል ላይ ያላችሁት መሰናዶ ነው። አብራችሁን ስለሆናችሁ በእጅጉ እናመሰግናለን። ጋቢና ቪኦኤ ከራዲዮ ስርጭታችን በተጨማሪ በቴሌቪዥን መስኮትም ብቅ ብለናል። በማህበራዊ መገናኛዎች ላይም እንገኛለን። አብራችሁን እንድትዘልቁ ከአሁኑ እንጋብዛለን። አሁን ቀደም ብለን የጀመርነው ሙዚቃ አለ። የእሱ ባለቤታየው ፎቶዎች ይናገራል ነው። ቀደም ርዕሱን ሳላሳስተው አልቀረውም። እሱን ሰምተን እንመለስ። አብራችሁን ስላመሻችሁ በእጅጉ አመሰግናለን። በመስተንግዶ ሀብታሙ ስዩም፣ በድምፅና ምስል ምህንድስናው ደግሞ ንጉሱ ታምሬ። እስካሁን ድረስ አብረናችሁ ነበር። የነገ ሰው ይበለን። መልካም ምሽት።